the voice of America.
በቅድሚያ አመሰግናለሁኝ ለጊዜው። በቅርቡ መግለጫ አውጥታችሁ ነበር ህዳር 16 2012 ዓመተ ምህረትና በዚህ መግለጫ ላይ ተጨማሪ እና ሰፋ ያለ ማብራሪያ እንዲሰጡኝ ነው የደወልኩት አቶ ዳውድ። ወደዛ ከመሸጋገራችን በፊት ግን ለአድማጮች እንዲያስታውሱልኝ ብቻ ማንነቶን በፓርቲው ውስጥ ያለውን ኃላፊነት ይንገሩኝ።
አቶ ዳውድ ኢብሳ የኦሮሞ ነጻነት ግንባር ሊቀመንበር ነኝ።
አቶ ዳውድ ኢብሳ፣ ይሄንን መግለጫችሁን ስንመለከት ለሰላም ለንግግር የሚጣራ መግለጫ ነው እና ይሄ ደግሞ ከዚህ በፊት ኦነግ ለሰላማዊ ትግል መቀላቀሉን መግባቱን ወደ ሀገር ባሳወቀበት ጊዜ የወሰደውን አቋም የሚያጠናክር ይመስላል። ከትጥቅ ወይም ከኃይል ከአመጽ አካሄዶች መውጣቱንና በንግግር ላይ ማተኮሩን የሚያጠናክር ነውና የሚመስለው ምን ያህል እውነት ነው ይሄ?
በእኛ በኩል ይሄ ወደ ሰላማዊ ትግሉ ከመንግስት ጋር ኦገስት 7 2018 በፈረንጆች አቆጣጠር ስምምነት ካደረግን ወዲህ ለእኛ ሲሪየስ ነው። ምክንያቱም ያኔ በጣም ከፍተኛ እርምጃ ወስደን የነበርንበትን ቦታ ትተን ሪሎኬት አድርገን እዚህ መምጣት ብዙ ከሱ ጋር የሚሄዱ እርምጃዎችን ወስደን ነው የመጣ ነው እና ጋዛ ወዲህ እስካሁን ድረስ በእኛ በኩል ይሄ በጣም ወስነንበት የገባንበት ነው። ይሄኛው ለዛ ብቻ ሳይሆን አሁን ያለንበትን ሁኔታ ስናየው እኛም ብቻ ሳይሆን በዚህ በሰላማዊ ትግሉ ያሉ ለብዙ ጊዜ በዚህ ሲሳተፉ የነበሩ አሁን ያለው ሁኔታ ሁሉን የሚያሳስብ መሆን አለበት የሚል ይሰማናል። እንዲሁ በጣም ፎርማል የሆነ ስብሰባዎች ብቻ ተሳትፎ በመመለስ ወደ ምርጫ ለመሄድ በመዘጋጀት ብቻ አሁን ያለው ውስብስብ ችግር ሊፈታ የሚችል ሆኖ አልታየንም። ስለዚህ ምናልባት በእኛ በኩል ልናደርግ የምንችለው በኦሮሞ ነጻነት ግንባርና በተለያዩ የፖለቲካ ተሳትፎ ያላቸው ድርጅቶች በእነዚህ መሀል የሁለትዮሽ የሶስት አራትዮሽ የሆነ ውይይት ከዛ ደግሞ ወደ አጠቃላይ ውይይቱ ወደ መፍትሄ የሚያመጣ ወደ ምን እርምጃ መውሰድ አስፈላጊ ሆኖ አግኝተነዋል። አገሪቱ ውስጥ በሚከሰቱ ብዙ ሁኔታዎች አይተን ለዚህ ነው እንጂ ያ ውሳኔ በሰላማዊ እንትን መሳተፉ በጣም ከፍተኛ እርምጃ ወስደን ሁሉን ነገር እንትን ብለን እዚህ መግባት ይሄ ምንም ጥርጣሬ ያልነበረው ነው። እንዲሁ ሌሎች ጥርጣሬ ቢኖራቸው
አቶ ዳውድ፣ ልክ አሁን እርስዎም እንደገለጹት መግለጫችሁም የሚጀምረው ወቅታዊው የኢትዮጵያ ፖለቲካዊ ችግር ከመቼውም ጊዜ ይበልጥ ገዝፎና አስጊ ሆኖ ይታያል ብሎ ነው። ይሄ ነው የመጀመሪያው አረፍተ ነገር። ለመሆኑ ኢትዮጵያ ውስጥ አሁን የፖለቲካ ችግር አለ እንዴ? ምን ማለታችሁ ነው እንደዚህ ስትሉ?
ምናልባት እዚህ ሀገር ካለ በጣም ይሄ ትንታኔውን የደህንነትና የፖለቲካ ትንታኔውን ስጠት ይሄ ኦርዲነሪ የሆነ እንደኛ አይነት ሰው በየቦታው ሲጓዝ የሚያወራው እነዚህ ሬዲዮ ጣቢያዎች ላይ በየጊዜው እነዚህ ኤፍኤም ሬዲዮ ጣቢያዎች አሉ በየጊዜው የሚወረወሩ እንትን ቤታችን ስታይ ብዙ ሰውም እንደዚሁ ሲነጋገር ስጋት ነው የምትሰማው። ይህ ስጋት እንግዲህ በየጊዜው ፍላሽ የሚያደርጉ ሁኔታዎች በየቦታው ህዝቡ ይሰማል። ለምሳሌ በየጊዜው አንድ የትኛው ትም ሬዲዮ ጣቢያ እንደሆነ እንኳ ባላስታውሰው ሰማዋለሁ መኪና ውስጥ ሆኜ። መጨረሻችን ምን ይሆን የሚል በየጊዜው አሰማል ይሄ ሬዲዮ ጣቢያ። ይሄ ምን አይነት መልእክት እንዳለው ለሁሉም በጣም ግልጽ ይመስለናል። ይሄ ስለተባለ ብቻ ሳይሆን በኢትዮጵያ ውስጥ የፖለቲካ ለውጥ እንዲመጣ ብዙ ጊዜ ትግል ተደርጓል፣ መስዋዕት ተደርጓል። ይሄ መስዋዕት አሁን ላለንበት ስጋት የደቀኑ ሁኔታዎች እንዲመጣ አስቦ ትግል ያደረገ ያለ አይመስለንም። በዚህ ነው እንግዲህ አጠቃላይ ይሄ መሬት ላይ ያለ ሁኔታ የሁሉም ስጋት እና እኛም የምናየው ስለሆነ ይህንን የምናየው
እውነት ነው። የገለጹልኝ ነገር ሰው ብዙ ስጋት ውስጥ ሆኖ ይታያል፣ ግን ይሄ ከፖለቲካ ችግር የሚመነጭ ነው ወይ ለማለት ነው። እርስዎ የፖለቲካ ፓርቲ መሪም በመሆኑ በዚህ በፖለቲካ ትግልም ውስጥ ቀላል የማይባል ጊዜ ያሳለፉም በመሆኑ ከፖለቲካ ትንታኔ አኳያ እንዲፈትሹልኝ ነው የፈለኩት። የፖለቲካ ችግር ስንል በሀገሪቱ ውስጥ ነጻ መድረክ የለም ወይ? ለተሳትፎ ክፍት አይደለችም ወይ? የምርጫ ዲሞክራሲ አደጋ ላይ ነው ወይ? የአፈና እንቅስቃሴዎች አሉ ወይ? ስልጣን ከያዘው አካል እና የመሳሰሉ በእነዚህ መድረኮች ስንመለከት አሁን ያለውን በተጨባጭ ያለውን ሁኔታ ከፖለቲካ ችግር የሚመነጭ ነው ወይስ ሌሎች መሰረቶች አሉት የሚል ጥያቄ ለማንሳት ያስገድደናል። ይሄንን እንዲተነትኑልኝ ነው የፈለኩት። የፖለቲካ ችግር ያውም ከመቼውም ጊዜ ይበልጥ ገዝፎና አስጊ ሆኖ የሚታይ የፖለቲካ ችግር አለ ስትሉ ከነዚህ ሁኔታዎች አኳያ የሚታይ ነው ወይ ለማለት ነው።
አንደኛ በአጠቃላይ ባለፉት 4-5 ዓመት ከፍተኛ ትግል ነው የተደረገው ኢትዮጵያ ውስጥ። አመጾች፣ ትጥቅ ትግሎች እና በልዩ ዘዴ ያ የፈጠረው ሁኔታ አለ። ያ የፈጠረው ሁኔታ ምንድን ነው? የመንግስትንም መዋቅር ሌሎችንም እንትኖች ጎድቶታል። ይሁንና ወደ የሚያሸጋግር የሪፎርም እንትን እንወስዳለን ተብሎ ኢፒአርዴፍ ውስጥ የተወሰደው እርምጃና በዚህ ተሳቦ ደግሞ የፖለቲካ አየሩ ተቀይሮ ሁላችንም አሁን ያለንበት ሁኔታ ውስጥ አስገብቶናል። ይሄ የችግር ጥረቱ መኖሩ ብቻ እና የአፈና መዋቅሩ ትንሽ ላላ ማለቱ ብቻ ሁኔታዎችን ተቆጣጥሮ ወደምንፈልገው ወደ ሰላማዊ ምርጫ፣ ሰላማዊ የሆነ አይነት አየር፣ የደህንነት ስጋት የሌለበት ሁኔታ ነው ብለህ የምትገልጸው አይደለም አሁን ያለው እንትን። ይሄ ደግሞ የመንግስት መዋቅሩ አፋኝ መሆንና አለመሆን ብቻ ሳይሆን በተፈጠረው የችግር ወቅትና ከዚህ በፊት የመንግስት መዋቅሮች በመመጣታቸው በጣም ግልጽ ያልሆኑ አክተሮች ያለ ይመስለናል እኛ በኛ እገሌ ነው ብለን ግን ማመላከቱ በጣም ይቸግራል።
ምንድን ነው ችግራችሁ? ምንድን ነው ችግራችሁ? እሱ ተከታዩ ጥያቄ ነበረ።
አሉ ልግለጸው አንድ ጊዜ።
እሺ፣
እነዚህ አክተሮች እነማን ናቸው? በእኛ ላይ ያለ ጥርጣሬ አለ ወይ? በሌሎች መሀል ያለ ጥርጣሬ አለ? ከዋናው የመድረክ የምንሳተፍበት ሰው የምንቀሳቀስበት ውጪ ያሉ እንትኖች ረገብ ካላሉ በጣም አስቸጋሪ ሁኔታ እየተፈጠረ ይመስለናል። ይሄ በቅርብ ጊዜ የተፈጠሩ ህዝብና ህዝብን የሚያጋጩ የሚመስሉ ሁኔታዎች መፈጠር ማንም የፖለቲካ ኃይል ከሚፈልጋቸው ውጪ ይመስለናል። እኛ በበኩላችን በዚህ አይነት ትግል ውስጥም ይህንን ለማምጣትም የታገለ ያለ አይመስለንም። መንግስትም ይህንን የሚፈልገው አይመስለንም። ይሄንን ቁጭ ብለን በተለይ አንዳንድ ጥርጣሬ የሚፈጥሩ ወይም ደግሞ የፖለቲካ መስመር ልዩነቶችን ቢሆኑ እንዲሁ በሩቁ ነው እንጂ ሰው ወራወረው እርስ በርስ ቁጭ ብሎ ይሄንን የተወያየበት በጣም ሲሪየስ የሆነ ውይይት አላየንም። ይሄንን የራሳችን ሚሸት ሰዎችን ካሉት የፖለቲካ ኃይሎች ጋር ለመወያየት የወሰድነው እርምጃ ነው። ይህን ነው የምናየው። አጠቃላይ
አቶ ዳውድ፣ ለችግር መቼ መፍትሄ ለማግኘት ችግርን በቅድሚያ ማወቅ ያስፈልጋል። ምንጩን በቅንነት አንጥሮ ማውጣት ይገባል። መቼም ኮሌራ በወባ መድኃኒት አይጠፋም እና በመግለጫችሁም ውስጥ እንዳላችሁት እርሶም በተደጋጋሚ እንደሚናገሩት ኦነግ ከግማሽ ምዕተ ዓመት በላይ ዕድሜ ያስቆጠረ ድርጅት ነው። በምሁራን፣ በበሰሉ ፖለቲከኞች፣ በጦር አዋቂዎችም ጭምር የተሞላ ድርጅት ነው። ለሀገሪቱ ችግሮች ዘላቂና ሰላማዊ መፍትሄ ለማስገኘት መሪ ሊሆኑ ከሚገባቸው ድርጅቶች አንዱ በመሆኑ ችግሮች ያሉባቸውን ቦታዎች ለይቶ የማውጣት አቅም ሊኖረው ይገባል የሚል እምነት በብዙዎች ዘንድ ይኖራል መቼም። ስለዚህ ችግሩን ይበልጥ በማስፋት ወደ ህዝቦች ግጭት ለመቀየር ሲሞከር እየታየ ነው ስትሉ ታውቃላችሁ ማለት ነው። እነማን ናቸው ችግሩን ወደ ህዝቦች ግጭት ለመቀየር እየጣሩ ያሉት? ለምንድን ነው ያንን እያደረጉ ያሉት? ቢያንስ ገምግማችሁ በራሳችሁ በፓርቲያችሁ ደረጃ ያወጣችሁት አቋም ሊኖር ይገባል። ሳትሰጉ ዝም ብላችሁ አላወጣችሁም መቼም እንደዚህ አይነት መግለጫና ለንግግርም አልጋበዛችሁም። መቼም አጀንዳ ይዛችሁ ነው በዚህ ነጥቦች ላይ መወያየት አለብን የሚል አቋም ይዛችሁ ነውና እንዴት ነው እነማን እንደሆኑ እነዚህ ኃይሎች ማወቅ የተሳናችሁ? በዚህ ሁሉ አቅማችሁ
እነዚህ ኃይሎች ናቸው ማለቱ በአሁን መፈረጁ ውስጥ ትንሽ ይከብዳል። እኛ የፈለግነው ይህንን ትሬንድ ለመቀየር ዋነኛ የፖለቲካ ተዋንያኖች ቁጭ ብለው ከተነጋገሩ እና በመሀላቸው ያለውን ይስማሙባቸው ነው ዋነኛ ነጥቦች። ሲሪየስሊ ይሄ ዝም ብሎ በየመድረኩ የሚቀነቀኑ እንትኖች ከየኛ ራሳ የኛን ጀምሮ ማለት ነው ኢንፎርማል የሆነ እንትን ሳይሆን ሲሪየስ አብሮ ቁጭ ብሎ በሁለትዮሽም በአራትዮሽም በሶስትዮሽም ቅድም እንዳልኩ እነዚህን እየደረደርን ክፍል እና የምንስማማቸውን አስቀምጠን አብረን የምንሰራቸውን ከለየን የምንለያይባቸውን ነገሮችንም ካስቀመጥን ዋና አሁን ያለው ችግር ኢትዮጵያ ውስጥ እንዲሁ በሩቁ ፈርጆሃል አንተን እኔም አንተን ፈርጃለሁ እንዲሁ ዝም ብሎ የሚወረወራለ ቁጭ ብሎ በስፋት በፖለቲካ ንግግርና የተደረገ መድረክ አላየንም። አሁን ድረስ የተሞከረ አለ ግን ሁሉ ይፈልገዋል እንደሚፈልገውም ይናገራል በየሚዲያውም በየመድረኩም ግን ይሄ ፈር ይዞ ሲሄዳና ነው። ስለዚህ እንዲህ ምናልባት እኛን በሚመለከትና እኛም ደግሞ ሌሎችን በምናየው እንትን የራሳችን እርምጃ ወስደን ከነዚህ ጋር ቁጭ ብለን ተነጋግረን ይህን ደርድረን እንሂድ የሚል ነው። ይሄ ችግሮችን ያመጡ ወይም እንትን የሚለው ይሄ በጣም ይቸግራል። አሁን ኢትዮጵያ ውስጥ ባለው ሁኔታ በስውር የሚንቀሳቀሱ ኃይሎች ነጥራ አውጥተ እገሌ ገሌ ነው ይሄ ማለቱ በጣም ያስቸግራል። እንዲሁ በግልጽ ደግሞ የሚንቀሳቀሱ አሉ በዚህ ውስጥ ተሳትፏል ተብሎ የሚጠረጠሩ ግን ናቸው ወይ መተሳትፏል የሚለው አውጥቶ ለመናገር ይከብዳል። እሱ እንግዲህ የመንግስት ከዚያ የበለጠ ሰፋ ያለ ኢንቴሊጀንስ አለው ለእሱ ተውና፣ ግን ዋነኛውን ትሬንድ ለመቀየር ይችላሉ የፖለቲካ ኃይሎች እርስ በርስ ከተገናኙና እርስ በርስ ግንኙነት ደግሞ በጣም ብዙሀን ውስጥ የሚያካትት ወደሚሆን ሁሉንም ወደሚያሳት መድረክም ያደርጋል። እንደዚህ አይነት ጥረት ለማድረግ ነው እንጂ ይህንን መስሎ ለማውጣት አስቸጋሪ ነው። ህዝቡ እንቅስቃሴ መሀል ነው። ከመንግስትና ከፖለቲካ ኃይሎች ውጭ አክተር ሊሆኑ ይችላሉ። ግን በውይይት እና በመተባበር ነው ይህን ትሬንድ መቀየር የሚቻል የሚል የራሳችን ለመነሳሳት
አዎ፣ ትልቅ መልእክት ነው። መቼም ይሄ መልእክት በብዙ የሰለጠኑ ዲሞክራሲዎች ውስጥ ይሄው ነው፣ ሌላ መንገድ የለውም። በዚህ መግለጫችሁ ውስጥ ስትናገሩ ግን የዚህ የኢትዮጵያ ችግር መሰረቱ የተለያዩ አመለካከቶችን አጣምሮ ማስተናገድ የማይችል ጸረ ዲሞክራሲ የፖለቲካ ባህል መሆኑን ገልጻችኋልና፣ ለመሆኑ ምን ማለት ነው አቶ ዳውድ? ይሄ ማለት በዚህ አይነት አስተሳሰብ ኦነግ ራሱ የሚወቀስባቸው ብዙ አጋጣሚዎች አሉ። ከራሱ ጋር ያልተስማማ ድርጅት እንዴት ነው ለእንዲህ አይነት መልእክት የሚዘጋጀው? በፓርቲ ደረጃ ማለት ነው፣ በነገራችን ላይ እርሶ በመሪ ወይም በግለሰብ ደረጃ ማለት አይደለም፣ በፓርቲ ደረጃ ያወጣችሁት መግለጫ ነው። ከእንደዚህ አይነት ችግሮች አንዱ ኦነግ ነው ወይም በጽናትና በአንድነት አለመቆሙ ጭምር ነው። ኦነግ በራሱ ውስጥ ያሉ ችግሮችም ወደ ውጭ እየገነፈሉ ናቸው። ስለዚህ በቅድሚያ ከራሱ ጋር መስማማት ያለበትና እነዚህን ችግሮች ወደ ራሱ ማዞር ያለበት ፓርቲ ነው፣ ድርጅት ነው እየተባላችሁን ነው የምትወቀሱት። እና ምንድን ነው እናንተ በፓርቲያችሁ ውስጥ ይሄንን አመለካከቶችን አጣምሮ ማስተናገድ ልዩነቶችን አጣምሮ እንደ አንድ ጠንካራ ፓርቲ ለመሄድ ያላችሁ ችግር?
አሁን የኦነጉ ወደዚህ ኦነግ እንዳልከው በጣም አስቸጋሪ መንገዶች እና ረጅም መንገዶች ውስጥ ያለፈ ነው። ይህንንም በጣም ሆስታይል በሆነ ኢንቫይሮንመንት ወይም ሁኔታ ውስጥ ነው የትግል አመቱን በሙሉ የጨረሰው። ይሄ የሚፈጥረው ጫና ትግሉ ላይ እና በድርጅቱ ላይ ምናልባት ሰዎች ይህንን አፕሪሺየት ማድረግ እና ትንሽ እንኳ ክሬዲት መስጠት ይቸግራቸው ይሆናል። ችግሩን የትግሉን ውስብስብነት ከውስጡ ስለማያውቁት እና ኢንፎርሜሽን ስለሌላቸው እኛ እንደምንመለከተው የሆነ ችግር ከዚህ ከትግሉ ውስብስብ መሆንና የችግሩ መራዘም ውስጥ የመሰላቸው እንጂ የዲሞክራሲያዊ ሜካኒዝም ወይም ደግሞ የዲሞክራሲያዊ አወቃቀርና ሂደት ስላልነበረው አይደለም። ይሄ አለው እና ችግሩ በጣም ረጅም ትግል መኖሩና ይሄ ነው እኛ የምንገልጸው። ህዝቦቻችን ደግሞ ብዙ ጊዜ ውይይቶችን አድርገን ይህንን ችግሮችን የፈታንበት አለ። ይሄ ግን ዋናው የዲሞክራሲ ባህል ነው። እያንዳንዱ ድርጅት መሳሆን የስርዓት ነው ማለት የፈለግነው እኛ። ስርዓት ደግሞ ያለንበት ስርዓት ነው ለብዙ ፖለቲካ ፓርቲዎች እና ሲቪክ ማህበራት ወይም ሌሎችንም የሚያመጣች ስርዓት ነው። የመንግስት ስርዓት ነው። የመንግስት ስርዓት ያለፍንበትን እንግዲህ መግለጽ አያስፈልገውም። ብዙ በጣም ዲክታቶሪያል የሆነ ወይም ደግሞ አምባገነናዊ ስርዓት ውስጥ ነው እስካሁን አልፈን የመጣ ነው። እስ ያንን ለማለት
ምን ያህል ዝግጁ ነው ወይም የኦነግ አንጃዎች ማለት ከተቻለ እነዚህን የተለያዩ አመለካከቶች በውስጣችሁ አጣምሮ ለማስተናገድና እንደ አንድ ፓርቲ ለመሄድ ከተለያያችሁም ለይታችሁ በይፋ ለመለያየት ያላችሁ ጽናት ጥንካሬ ምን ያህል ነው? አቶ ዳውድ፣
እኛ ይህን ችግር አድርገን እንደምናየው መሆን አገር ቤት የገባ ነው። የአገር ቤት ውስጥ ደግሞ መድበለ ፓርቲ የሚል ነው። መድበለ ፓርቲ ኦሮሞ ፖለቲካ ውስጥም አለ፣ በሌሎች ማህበረሰብ ፖለቲካ በጣም እንዳጠቃላይ መድበለ ፓርቲ አለ። ያ ባይሆን ኖሮ ይህ ሁሉ ፓርቲዎች እና ድርጅቶች ባይኖሩ ነበር። መኖሩ ደግሞ እኛ እንደ ስጋት በታክንም ነገር ልዩነት ይኖረዋል። ይሄ በሂደት የሀይል አተላለፉ መልክ እየያዘ ይሄዳል። በሰላማዊ ትግል መንቀሳቀስ ካለ የኦነግ ውስጥም ይሁን የሌላውም ይሁን ይሄ ችግር ሆነው እና ሁላችን ምክንያቱም በመሀላችንም ንግግር አለ። በእኛም መሀልም ለሌለ የፖለቲካ ድርጅቶችም አሁንም ንግግር አለ። አጠቃላይ ግን እኛ አጥጋቢ በሆነ በእኛ መንገድ አጥጋቢ የሆነ ስትሪክት የሆነ ኢንጌጅመንት እና አሁን ያለው ሁኔታ ደግሞ ሁሉንም የሚያሰጋ መስሎ ስለታየን ያ አለ መነጋገሩ እናንት ማለት።
አቶ ዳውድ፣ በቃላት ድለላና የተስፋ ዳቦ የሚሉ ቃላት አሉና እስቲ አብራሩልኝ ምን ማለት እንደሆነ ይህ ሁኔታ ከአሁኑ የኢትዮጵያ ፖለቲካ ጋር።
አሁን እኛ የምናወራው በሙሉ ለህዝቡ ተስፋ የሚሰጡ ናቸው። እና የምማሯቸው ተስፋ የሚሰጡ ናቸው። ይሄ ሀገራዊ መግባባት የሚሉ ተስፋ የሚሰጡ ናቸው። በባህላችን የሰለጠነ ማለትም ተስፋ የሚሰጡ ናቸው። አጥጋቢ ሆነው ህዝቡን የሚያጠቅ ወደ እርምጃ የሚወስዱ ግንኙነቶች የሉ። ብዙ ጊዜ ተስፋ የሚሰጡ ስራዎች ተደጋግሞ እንትን ብለዋል። የግድ መናገር አለበት ሰው አንድ ነገር ትላንት። ግን ከዚህ አልፎ ህዝቡን የሚያጠግብ ወደ ተግባር የሚለወጥ አጥጋቢ የሆነ አለመኖሩ ነው። ከዚህ ማለፍ አለበት የሚል ነው። እንግዲህ ከተቻለ ሙከራው
እንግዲህ እንደዚህ አይነቱን ሁኔታ ለመፍጠር የዶክተር አብይ አስተዳደር ተቋማትን ከመፍጠርና አጠቃላይ የምህረት ህግን ከማጽደቅ አንስቶ ጥረቶች እያደረገ መሆኑ እንግዲህ በግልጽ ይታያል። ሁሉም የፖለቲካ ኃይሎች ያለ ልዩነት ወደ ሀገር ገብተው እንዲንቀሳቀሱ፣ ሀሳቦቻቸውን ከህዝብ ጋር እንዲያንሸራሽሩ መድረክ ተከፍቷል። አሁን እንደምናየው በሀገሪቱ ውስጥ ቀድሞ ወንጀለኞች እየተባሉ ለአመታት በእስር እንዲማቅቁ ተደርገው የነበሩና ስደትም ላይ የቆዩ ሰዎችን ጭምር እርስዎን ራስዎን ጨምሮ አቶ ዳውድ ኢብሳ ተቋማት ባለስልጣናት አድርጓል። ኢትዮጵያ ውስጥ ወይም በነጻ ቢያንስ ሀሳቦቻቸውን እንዲያንሸራሽሩ አድርጓል። ኮሽ ባለ ቁጥር የአስቸኳይ ጊዜ አዋጅ በሚጣልባት ሀገር፣ ኢንተርኔትና ስልክ በሚቋረጥባት ሀገር፣ አሁን በየማህበራዊ መገናኛው እጅግ የተጋነኑና በመግለጫቸው ላይ እንደገለጻችሁት ሁከትን ለመፍጠር ብቻ የሚነዙ የሚመስሉ የሀሰትና የቅስቀሳ ወሬዎች ሲበተኑ ሀገር ከዚህ ምስቅልቅል ጋርም ቢሆን ህገ መንግስታዊ ነጻነትን ላለመድፈር እየተጣረ እንደሆነ ይታያል። ይሳካለት አይሳካለት አስተዳደሩ ሌላ ጉዳይ ነው። ጥረቱ ግን ይታያል። ምን አይነት ንግግር ይሆን እናንተ ከዚህ የተለየ ሁኔታ እንዲፈጠር የምትጠይቁት? ተጨባጭ ብላችሁስ የምታቀርቡት ሀሳብ ምንድን ነው? ከቃላት ድለላና ከተስፋ ዳቦ የዘለቀ እንዲሆን የምትፈልጉት አካሄድ?
ይሄ በመንግስት በኩል ያለውን ጥረት እዛም ላይ ጠቅሰናል። እኛ ጥረቱ ምክንያት ሆኗል፣ ግን
እውቅና ሰጥታችሁታል።
ዲሞክራሲያዊ መብታችን ነው። መንግስትንም የጠየቅነው ነገር የለም፣ ግን ድርጅቶችን ነው እነሱ በስ እንነጋገረው ያለውን ዚህ ሁኔታዎችን ትንሽ ትሬንዱን ለመቀየር በመሀላችን ደግሞ ያለውን እንትን አጠቃላይ ስጋቱ ለመቀነስ ይረዳል፣ ኮንትሪቢዩት ያደርጋል እና ከድርጅቶች ጋር ከፖለቲካ ድርጅቶች ጋር መነጋገር እና በእኛ መሀል ያለውን ጥርጣሬ እየቀነሱ መሄድ ልዩነቶችንም በመሀል ይሄ ደግሞ ለአጠቃላዩ በቅድም እንዳልኩት ለአጠቃላዩ ኮንትሪቢዩት የሚያደርገዋለ ብለን ነው እንጂ መድረክ አይደለም እየጠየቅን ያለ ነው።
እና ሁኔታውን ግን እናንተ እንዴት ትገመግሙታላችሁ? አሁን ያለውን ቀደም ሲል እንደው ነካ ነካ ለማድረግ የሞከርኳቸው ሁኔታዎች አሉና እንደ አንድ በሳል ፓርቲ እንደ ኦነግ አሁን እየታዩ ያሉ ነገሮችን፣ በመንግስት ደረጃ እየተሰሩ ያሉ እንቅስቃሴዎችን እንዴት ነው የምትገመግሟቸው?
እሱን ኦልሬዲ በፕሮሰሱ ገብተንበት ተመዝግበን ወደ ሚዛ እየሄድን ነው። ይሄ እንዳለ ሆኖ ግን ህዝቡንና እንትኑን እያሰቡ ያሉ ሁኔታዎች ተፈጠሩ ቁጥር ደግሞ ሌላ መንገድ የሚወስድ መንገድ ይኖራል ተብሎ ነው የሁሉም ስጋት። ቅድም እንዳልኩ መጨረሻችን ምን ይሆን መጨረሻችን ምን ሆን በየጊዜው የሚወረውራቸው እና ይሄ እንዳይሆን የሚያሰጋ ሁኔታ የለም ማለት አይደለም። እንደ ግን ይሄ ተስፋ የሚሰጠው ጥረት ይባለ ያንን አድረስ ለማድረግ ወይም ደግሞ ሌላ አቅጣጫ ይዞ እንዳይሄድ ትሬንዱን አሬስት ለማድረግ ወይም ደግሞ ለማቆም ይረዳል ማላችን ያለው ይሄ እንደዚህ አይነት ሁኔ ከሚል የተነሳ ነው።
አቶ ዳውድ፣ ይህንን የጠየቃችሁትን መድረክ ለማዘጋጀት መቼም የግድ መንግስት መሆን የለበትም። በስም ልንጠራቸው የምንችላቸው እኮ አዋቂዎች አሉበት ድርጅት ነው። ከዚህ ቀደም እንደጠቀስኩት ከእርሶ ከራሶ አንስቶና ለምንድን ነው ለመሆኑ ኦነግ ራሱ ይሄንን ተነሳሽነት ወስዶ እንዲህ አይነቱን አገራዊ መድረክ ለመፍጠር የማይሰራው? መሪ ለምን አይሆንም?
አገራዊ መድረኩ በመንግስት ደረጃም በፓርቲዎች መሀል ታስፎ የሚሉት አለ፣ ሁሉም ፓርቲዎችን የሚያካትት ግን በጣም ሰፋ ያለ መድረክ ስለሆነና ይህንን ማኔጅ ማድረጉ በኛ ጥረቱ እንዳለ ኖሮ አብዛኛውን አላገኘ ነው ለራሳችን። ለዚህ ነው በመሀላችን ደግሞ ያ እንዳለ ይቀጥላል። እሱ የራሱ አጀንዳዎች አሉት። አጀንዳውን ይዞ በጊዜ ሰሌዳ ይሄዳል። እሱ ግን ለእኛ አጋቢ ሆኖ አልተገኘ ነውም። ተጨማሪ የራሳችን ግንኙነትና ንግግር ለዛኛውን ይረዳና ሌላውንም ደግሞ አጠቃላይ አሁን ያለውን ስጋት ለመቀነስ ይረዳል ብለን በመሀላችን ቢያንስ ቢያንስ
ቀደም ሲል እንደገለጹት ቁጥራቸው የበዛ የፖለቲካ አስተሳሰቦችን የሚያራምዱ ፓርቲዎች ይንቀሳቀሳሉ ኦሮሚያ ውስጥ። ለመሆኑ እነዚህ ፓርቲዎች ሀሳቦቻቸውን እያቻቻሉ አነስ ወዳለ መድረክ ሊሰባሰቡ የሚችሉባቸው ሁኔታዎች የሉም? የኦሮሞ ሕዝብ ይህንን ያህል የተበታተነና የተከፋፈለ ነው እንዴ? ይህንን ያህል ልዩነት ሊፈጠር የማይታረቅ ልዩነት ሊፈጠር የሚችልበት ህዝብ ነው እንዴ? ከሌላውስ የኢትዮጵያ ህዝብ አካል ጋር እንደዚሁ ሁኔታዎችን አመቻችቶ መቀራረብ የሚቻልባቸው ሁኔታዎችን መፍጠር አይቻልም እንዴ? ቁጥሩ ወዳነሰ የፖለቲካ እንቅስቃሴ መግባት።
ኦሮሞ ፖለቲካዎች ፓርቲዎች በጣም አነስተኛ ነው ቁጥራቸው፣ በጣም በጣም አነስተኛ። አሁን ተጨምቆ ወደ አራት ፓርቲ ነው ያለው። እሱም ራሱ ጊዜ እንትን ውስጥ በጣም እየተሰባሰበ ሊሄድ ይችላል፣ ወይም አራት አምስት ቅድም እንዳልኩ ይሄ በጣም ትንሽ ፓርቲ ነው ቁጥሩ። አጠቃላይ ኢትዮጵያ ውስጥ ያለውም በእርግጥ ይሄ በሀይል አስተላለፉ የተሸጋሸገ ሊሄድ ይችላል እና ህዝባዊ እንቅስቃሴው አስተማማኝ ሆኖ እንዲሄድ ማድረግ ብቻ ነው እንጂ የኦሮሞ ፖለቲካ በውስጡ በጣም አነስተኛ የሆነ ክፍፍል ነው ያለው። በዛም ደግሞ አንድ በጣም የሚያሰባስብ መድረክ አለ በመሀላቸው። እሱ እንዳለ እየቀጠለ ነው፣ እየተጠናከረ ይሄዳል። በዚህ በኩል ይህና ትልቅ ስጋት ያለ አሁን በደረስንበት ሁኔታ እንደምንረዳው።
ለመሆኑ የዶክተር አብይን የመደመር አስተሳሰብ እንዴት ይገመግመዋል ኦነግ? የኢህአደግን የውህደት ሀሳብና ሂደትስ እንዴት ነው የምትከታተሉት? እንዴት ነው የምታዩት?
ይሄ እንግዲህ በገባንበትን አንድ ፓርቲ መብት አለ፣ ዞን ለማለት መብት አለው፣ በገና ለማዋሀት መርጅ ለማድረግ መብት አለው። ከሌሎች ድርጅቶች ጋር በጣም ግራንድ የሆነ ኮአሊሽን ወይም ደግሞ ህብረት ለመፍጠር መብት አለው። ከዚህ እንግዲህ በዚህ አሁን መደመር ውህደት ወደዛ የሚለው የራሱ የውስጥን አለው። እየተደጋገም ያለ ነው። አሁን ገና ኤርሊ ነው። ገና ፖለቲካል ፕሮግራም እናያለን። ውህደቱንም በመሀላቸው ጭርሶ በእኛ ላይ ምን አይነት ኢፌክት አለው፣ በህዝብ ላይ ምን አይነት ኢፌክት አለው ለማለት ገና ኤርሊ ነው። እሱ ላይ እንትን ለማለት ግን መብታት ገና መብታቸውን ማሰብ አለብን። በዚህ ነው ምንበት
መቼም ሀሳቡ ቀርቧል፣ ውይይቱ ተጀምሯል እና ኢህአደግ አሁን ገዢ የሆነ ግዙፍ ፓርቲ ነው። ምንም እንኳን በውስጡ የራሱ ችግሮች ቢኖሩበትም የመሰባሰቡ ነገር እንደቀጠለ ነው ያለው እና አስተሳሰቡ ቀደም ሲል ከነበረው የጎሳ እና የቋንቋ አስተሳሰብ ወጣ ብሎ ሰፋ ባለ ሀገራዊ ፓርቲነት የመደራጀት ሀሳብ ነው ይሄ ያለው እና ይሄ እናንተ ጋር ተቀባይነቱ እስከምን ድረስ ነው? እንዲህ አይነቱ ሐሳብ በሐሳብ ደረጃ እንኳን ቢሆን
እኛ ጋር የትኛውም አደረጃጀት ተቀባይነት አለው? የጎሳ የቤሌ ውህድ ፓርቲ ወይም ደግሞ የግራ የቀኝ ፓርቲ የሚለው በእኛ በኩል ችግር ምንም አናይበትም። ዲሞክራሲያዊና ሰላማዊ ትግል እስከሄደ ድረስ ለየትም አገር ያለ የትኛውም አጀንዳ ይዞ የመንቀሳቀስ መብት አለው ማንኛውም አካል። ዋነኛው ግን በሰለጠነ ሌላው መብት ባል በማይነካ ሁኔታ ተደራጅቶ አጀንዳውን ማቅረብና ወሳኙ የፓርቲው ተወካዮች እና የፓርቲ ተሳታፊዎች አሸናፊ ሆነው ይወጣሉ። በዘንድ ተቀባይነት አላቸው የላቸው ብቻ ይወሰናል። ስለዚህ የትኛውም ወደ ሌላኛው መፈረጅ ውስጥ እኛ በዚህ ውስጥ አንቸገር። የትኛውም አደረጃጀት ይዞ መሄድ መብቱ ነው የማንኛውም አካል።
ሌላው አቶ ዳውድ በኦሮሚያ ምዕራባዊ አካባቢዎች በተለይ ለመጥቀስ ያህል ነው ያልተቋረጠ የሁከት ሁኔታ ይስተዋላል። ለይቼ ለመግለጽ ነው እንጂ ሌሎቹም አካባቢዎች የጸዱ ናቸው ለማለት ፈልጌ አይደለም። የጸጥታ አስከባሪዎች ሲገደሉ ይታያል፣ የመንግስት ሰራተኞች ሲገደሉ ይታያል፣ ባለስልጣናት ይገደላሉ። ምንድን ነው ለመሆኑ ይሄ ሁኔታ? በተለይ ኦነግ እንደ ጠንካራ ይዞታውም ይታዩ ከነበሩ አካባቢዎች አንዱ ነው ያ አካባቢ። በኦነግ ስም የሚንቀሳቀሱ ኃይሎችም እንዳሉ ይሰማልና ምንድን ነው ለመሆኑ ይሄ ሁኔታ? መቀጠልስ አለበት ወይ በዚህ ሁኔታ? አቶ ዳውድ፣
ትግል እንግዲህ ብዙ ውስብስብ እንትኖች አሉት። መቀጠልና ለመቀጠል እንግዲህ የመንግስትና በእነዚህ እዚህ ውስጥ ያሉ አካሎች መሀል ያዘ ሁኔታ ሰላምበት መፈታት አለበት። ይሄ አቋማችን ነው፣ ለመንግስትም እየገለጽን ነው። የችግሩ ውስብስብ ሁኔታ ቅሪት ሆኖ ነው የምናየው። በእርግጥ የሰው ነፍስ ወይም ደግሞ የሰው ህይወት የሚጠይቀው ሁኔታዎች አሉ። እዛ ብቻ ሳይሆን ሌላም በዚህ አይነት እንቅስቃሴ የሌለባቸው ሰዎች ቅድም የለቀና የነካካ ናቸው። ውስብስብ የሆኑ ህዝብን ህይወት የሚጠይቁ የወጣት ህይወት የሚያስከፍሉ ትንሽ ብዙ ቦታ ታይተዋል። ይሄ የችግሩ በጣም የተወሳሰበ እንትን መሆኑ ይህን ወደ አስተማማኝና መላ ሙሉ ሰላማዊ ሁኔታ ይቻላል የሚሆን ማሰብ ያለብን ያለ ችግሩ አለ።
ምንድን ናቸው ለመሆኑ እነዚህ በንግግር መንግስት ከነሱ ጋር መፍታት አለበት የሚሏቸው ሁኔታዎች? ይህንን ያህል ሲቪሎች ላይ የግድያ እርምጃዎችን እስከ መውሰድ የሚያስደርሱ ናቸው? ከተማ ውስጥ አንድን አባት የሰባት ዓመት ህፃን ልጅ ፊት መግደል ደረጃ የሚያደርሱ ናቸው? እና ምንድን ናቸው እነዛ ነገሮች? እንደው ህዝብም ቢያውቃቸው መንግስትም ቢያውቃቸው በእነዚህ አካላት መካከል ያለውን ሁኔታ ለመፍታት መነጋገር ያለበት ነገር መንግስት፣ እነሱስ ይዘው መቅረብ ያለባቸው ነገሮች ምንድን ናቸው? ኦነግስ ምንድን ነው ሚናው በዚህ ውስጥ?
ብቻ ሳይሆን ሁሉ ሰው ሚና አለው። የሰላማዊ ሁኔታ እንዲፈጠር ሚናውን እንግዲህ መንግስት ከጠየቀ እና ሚናውን ከለየልን እኛ የራሳችንን እንወጣዋለን። ዋናው ነገር ግን እንደዚህ አይነት በግጭቶች መልክ ብዙ ቦታ ነው ያሉት፣ መልካቸው ይቀያየራል። እነዚህ በትግል ውስጥ የነበሩ ሳይፈታ የቀረ ይሄ መሆኑ ግልጽ ነው ይመስለኛል። ገባኝ። ይህ መፈታት ያለበት ሁኔታ ነው። ከመንግስት መለሱ መሀል ሌሎች ቦታም የሚያቆጠቁጡ የግጭትን የሚመስሉ እንትኖች አሉ። ሁሉ ችግሩ ተፈቶ ወደ ሙሉ ሰላም የምንገባበት የመሰላለፍና መፍትሄ ማምጣቱ የሽግግሩ እንትን የሚቀረው ይመስለኛል። ይህ የሚያውቁት ይመስለኛል።
እናንተ የሰላማዊ ትግሉ አካል ናችሁ፣ በነጻነት ነው የምትንቀሳቀሱት ሀገር ውስጥና መንግስት ምን ብሎ እንዲጠይቃቸው ነው የምትፈልጉት በዚህ ችግር ውስጥ ሚና ለመጫወት? በእርግጥ እንዳሉት የእናንተ ብቻ አይደለም የሚሆነው ኃላፊነቱ።
ምንም መንግስት እንዲጠይቀን የምንፈልገው ነገር የለም፣ ግን ችግሩ መፈታት አለበት ነው እንጂ እኛ በበኩላችን የምንጠይቀው ነገር የለም።
እና ምንድን ነው እናንተ የምታቀርቡት ሀሳብ? ይሄ ችግር እንዲፈታ ምን መደረግ አለበት? በዚህ ሁኔታ መቀጠል አለበት ወይ ነው? ቅድም እኮ ያነሱት እኮ ነገር ነው። መጨረሻችን ምን ይሆን የሚለው ጥያቄ አይቋረጥም። ነገሮች መፍትሄ ካላገኙ
የትኛውም አካባቢ ያለ ግጭት በሰላማዊ መንገድ ተፈቶ ከዚህ በፊት ለየት ያለ በየትኛውም ወገን ማለት ነው፣ የመንግስት ብቻ ሳይሆን በየትኛውም ወገን ያለ በሰላማዊ ትግል ለመፍታት ክፍት መሆን አለበት። ይህ አቋም
የሀገር ችግሮች በሰላም መፈታት አለባቸው። ይሄ እርግጥ ነው። በዚህ ምክንያት ነው እናንተ ተቀላቅላችሁ ሀሳባችሁን ወደ ሰላም መልሳችሁ ሀገር ውስጥ ገብታችሁ እየታገላችሁ ያላችሁት። በዚህ ሁኔታ ደግሞ መንግስት የሚወቀስባቸው ሌሎች አጋጣሚዎች አሉ። በጣም ላልቷል፣ ህግና ስርዓትን ማስከበር ተስኖታል እየተባለም በሚወቀስባቸው ሁኔታዎች ውስጥ ሁሉ ነው እንደዚህ አይነት እንቅስቃሴዎች እየተደረጉ ያሉት። የኃይልም እርምጃን እኮ ጨምሮ ማለት ነው። አቶ ዳውድ፣ ምንድናቸው እነዛ ሰላማዊ የሚሏቸው መፍትሄዎች? ከሁሉም በኩል መወሰድ ያለባቸው ምንድናቸው? እነዛ ጥያቄዎች እናንተ የምትገመግሟቸው እንደ አንድ በሳል ፓርቲ?
ሁኔታዎች ነው፣ ቅሪቶች ናቸው። የዚህ ውስብስብ ቅሪቶች እነዚህ መፈታት አለባቸው። የሽግግሩ ውስብስብነትም ደግሞ እነዚህን ያካተተ ነው። ስለዚህ በመንግስት ላላ የሀገር በጣም ሶፍት የሆነ እንትን ያለው የሚለው አንደኛው ወገን አስተያየት ነው። ሌላኛው ወገን ደግሞ ይሄ ከቀጠለ ወደ በሀይል ትንሽ ሀይልን ከበረታ ወደ ተፈለገ ውስብስብ የጸጥታ ችግር ውስጥ ይፈታል የሚለው ሌላኛው ወገን ነው። እንግዲህ በዚህ መሀል መፍትሄ እያፈላለጉ መሄድ ነው የሚፈልግ።
ሌላው መቼም ኦሮሚያ የግዝፈቷን ያህል እና የህዝቡንም አስተናጋጅነት ያህል በጣም ብዛት ያለው ሰው የሚኖርባት ከተለያዩ አካባቢዎች የሄደም ሰው የሚኖርባት ክልል ነች። ከኦሮሞ ህዝብ ኢትዮጵያውያን የሆኑም ኢትዮጵያውያን ያልሆኑም በብዙ የታሪክ አጋጣሚዎች የብዙዎች ክልል ሆናለች ኦሮሚያ። የኦሮሞ ህዝብም እነዚህን ሁሉ አስተናግዶ ለአመታት ኖሯል። በጣም ብዙ ትውልዶች ተፈራርቀውበታል እና የሌላ ጎሳነታቸውን እስከ መርሳት ድረስ የደረሱ ሰዎች ሁሉ አሉበትና አሁን የሚስተዋሉ ሁኔታዎች ግን ውጥረቱን ይበልጥ እያበዙት ይመስላል። ያንን አብሮነት እየሰባበሩ ያሉ የስጋት ክልል እንድትሆን ያደረጋት ይመስላል። የምትፈራ ክልል እንድትሆን ያደረጋት ይመስላል። ምንድን ነው ይሄ ሁኔታ ለመሆኑ? ኦነግ እንዴት ነው የሚመለከተው፣ የሚዳስሰው፣ የሚፈትሸው?
እኛ በበኩላችን ለብዙ አመት ይዘን የምንቀሳቀሰው አቋም ህዝብና ህዝብ መሀል ችግር በምንም አይነት ኖሮ ማዕቅን በኖርም የለበትም ያለው በህዝብና በስርዓት ነው መሀል ነው። ለዚህ ነው ስርዓቱን ህዝቡ በራሱ ወኪሎች የሚቆጣጠረው መንግስት መኖር አለበት ብለን ስንታገል የነበረው። የኦሮሞ ህዝብ መብት ደግሞ በነበረው ስርዓት ውስጥ በጣም ከፍተኛ ጭቆና የደረሰበት መሆኑ የማይደበቅ አቋማችን ነው። ይህ ስንል ደግሞ ለማንኛውም ህዝብ ኦሮሚያ ውስጥም ላለ ከኦሮሚያ ውጭም ላለ አክብሮት አለን። በህዝብ መሀል ያለው ግንኙነት በጤነኛ በህዝብ መሀል የመከባበር አብሮ የመኖር ይሄ መቼም መቀየር የለበትም። ይሄ አቋማችን ነው። ይሄ አሁን ያልከው ችግር ቅድም የነገርኩት ነው። ትሬንዱ የቀየረ ህዝብና ህዝብ መሀል ግጭት የሚፈጠር የሚቀሰቅሱ እና የሚተነኩሱ እንትኖች አሉ። እነዚህ ሰርተው አልወጡም፣ ለማንም ግልጽ አድረስሉም። ይሄ ደግሞ ኦሮሚያ ውስጥ ብቻ አይደለም፣ በአማራ መስተዳደር ክልል ውስጥም አለ፣ በሌሎችም አካባቢዎች አለ። ከዚህ በፊት በሶማሊያ ክልል ነበረ። ይሄ በጣም የማይፈልግና በጣም ማንም ሰው ሊቀበለው የማይገባው እንትን ነው። ይህን አቋማችን ነው። ይህንን ስጋታችን ውስጥ ያካትል ነው። ይህንን ነው እና ኦሮሚያ ውስጥ ያሉ ህዝቦች በሰላም መኖር በሰላም ሰርቶ ወጥቶ የመግባት ከዚህ በፊት ብዙ አመት በትግል በውስጡ ተንቀሳቅሰናል። በዚህ በምንንቀሳቀስበት ህዝብ ውስጥ ከሁሉም አካባቢዎች የመጡ ህዝቦች ያሉበት ነው። እንደዚህ አይነት ሁኔታ አልነበረም ለብዙ አመት ነው እና አሁን ያለው ሁኔታ ማንም ሰው የኦሮሞ ሌሎችም ህዝቦች ከሚፈልጉት ውጪ የተፈጠረ ችግር ነው። ይሄ ማንም የሚቀበለው ሁኔታ አይደለም። ይሄ ደግሞ ኦሮሚያ ውስጥ ብቻ ሳይሆን በአማራ ክልል በጣም ሰፊ ነው። ይህንን አጠቃላይ ሁሉንም ህዝብና ሁሉም የፖለቲካ ፓርቲዎች የሚመለከት መንግስትን የሚመለከት ይሄ እንዳይቀጥል ለማድረግ የሁላችን ግዳጅ ነው።
እኔ የኦሮሚያን ሁኔታ ያነሳሁሎት እርስዎ የኦነግ መሪ ስለሆኑ ነው እንጂ በኦሮሚያ ውስጥ ብቻ ያለ ችግር ነው ለማለት አይደለም። እውነት ነው፣ ሌሎችም መፈተሽ ያለባቸው ብዙ ሁኔታዎች አሉ። ነገር ግን በአሁኑ ጊዜ ያለፈ ታሪክን እያነሱ ያ ታሪክ እውነት ይሁንም እውነት አይሁንም የሚያነሱ አሉ ብዙዎች። አሁን ያለው ትውልድ፣ አሁን ያሉ ነዋሪዎች፣ በየትኛውም ክልል ውስጥ ያሉ ነዋሪዎች ጨቋኝና ተጨቋኝ እንደሆኑ አድርጎ የማቅረብ ሌላ ትውልድ ፈጽሞታል ስለተባለ ያውም በጣም በተራዘመ ጊዜ በሰላም አብሮ እየኖረ ያለ ህዝብ ውስጥ እንዲከፈል ለማድረግ መጣር በየማህበራዊ ሚዲያና በተለያዩ አጋጣሚዎች በተደራጀ ሁኔታ ቅስቀሳዎች ሲደረጉ፣ ትንኮሳዎች ሲደረጉ ነው የሚስተዋለው። እንደዚህ አይነቱን ሁኔታ ኦነግ ይዋጋል ወይ ይከላከላል ወይ? እንደ ፓርቲ ፕሮግራሞች አሉት ወይ? እነዚህን የማስተማርም የማሳወቅም ስራዎች የሚሰራበት
እኛ የፓርቲ ፕሮግራም አለን።
የፓርቲ ፕሮግራም ለማለት ሳይሆን መርሃ ግብሮች ለማለት ነው። የማሳወቂያ
አባሎቻችንን ስናሰለጥን ነው ስናስተምር ነው የከረም ነው ህዝብ የትውልድ አንድ ህዝብ ሌላውን ህዝብ ጨቁኗል የሚል አቋም በኦሮሞ ነጻነት ግንባርና በኦሮሞ ነጻነት ግንባር አባሎች በፍጹም እምነቱም የለም፣ እንደዚህ አይነት ክረትም የለም። ያለን አቋምና ስናስተምርና ስንገልጽ የከረምነው ስርዓት ነው። ስርዓት ነው። ስርዓት ደግሞ ጨፍራኝ ስርዓት እንጂ ይሄኛው ህዝብ ይሄኛውን ህዝብ በድሏል፣ ይሄኛው ትውልድ ይሄኛውን ትውልድ በድሏል የሚል አቋም ገልጸንም አናውቅም፣ አስተምረንም አናውቅም። የእኛ ተከታዮችን ይህንን በግልጽ ያውቁታል። ስርዓትን ነው የሚታገሉት እንጂ ህዝብን ታግለው አያውቁም። ስለዚህ ታሪክ የግድ ይነገራል። ይሄ ታሪክ ደግሞ ያለፍንበት ስርዓቶችና ጨቋኝ ስርዓትና ህዝብ መሀል ያለው ልዩነት፣ ይሄ ጨቋኝ ስርዓት እንግዲህ ብዙ መልክ አለው። የመደብ ጭቆና አለው፣ የብሄር ጭቆና አለው። ይህንን መግለጽ አካት አይደለም። ይህንን ነው ያስተማር ነው። በዛ ስናደርግ እኛ እንደ ህዝብ በጭቆና ስርዓቱ የጨቆናቸው ከዚህ ጭቆና ነጻ የሆነ ህዝብ የለም። የአማራ በለው፣ የትግራይ በለው፣ የሶማሌ በለው፣ የኦሮሞ በለው ከዚህ ጭቆና ስርዓት ነጻ የሆነ ስርዓት አልነበረም። ግን በውስጣችን ደግሞ እንደገና በውስጣችን ስናየው የብሔር ጭቆና በጣም በተለየ በኦሮሞ ህዝብ ላይ እና በሌሎች ላይ የደረሰውን እንገልጻለን። ይሄ ማንንም ህዝብ የሚመለከት አለ ስርዓት
አሁን የተፈጠረ ሁኔታ ካለ በጎም ይሁን መጥፎም ይሁን ይሰረዝ ይረሳ ለማለት አይደለም። ምክንያቱም ትምህርት የሚወስደው የሰው ልጅ ካለፈ ታሪኩ ነው። መድገም የሌለባቸውን ማቆም አለበት። መጠናከር ያለባቸው ላይ አበርትቶ መስራት አለበት። ድክመቶቹንም እያረመ መሄድ አለበት። ይሄ የብዙዎች እምነት ነው። ሌላው ቅድም ያነሳሁት ትንሽ ሰፋ አድርገው እንዲነግሩኝ የምፈልገው ነገር ይሄንን በተከታታይ ህዝቡ ውስጥ ገብታችሁ የምታስተምሩባቸው መርሃ ግብሮች፣ አሰራሮች አሏችሁ ወይ?
በጣም ሰፊ የሆነ አሰራር፣ በጣም ሰፊ የሆነ ስልጠና፣ በጣም ሰፊ የሆነ ትምህርት አለ። በእኛ በኩል ችግር የለም፣ ትዕዛዝ የለም። አሁን የተፈጠረው ሁኔታ ይሄ በጣም ትርክ ተብሎ እንትን የሚለው በጣም ከፖለቲካ ትንታኔና ከፖለቲካ እንትን የወጣ በጣም ጥሬ የሆነ ከዚህ በፊት በተማሪዎች እንቅስቃሴ ይሁን በትግል ዓለም ይሁን ያልነበረ በጣም አሁን በቅርብ በስሜት ብቻና እንዲሁ ዝም ብሎ ጠለቅ ባለ ሁኔታ ያልተረዱት በሚዲያም ይሁን በሶሻል ሚዲያ የሚፈጠረው የሚወረወሩ ቃላቶች በጣም ይሄ የኦሮሞ ነጻነት ግንባር እንዲሁም ሌሎች በሳን ፖለቲካ ፓርቲዎችን የሚመለከት አይመስለንም። ይህንን እንዴት ነው የምንቆጣጠረው? እንዴት ነው የምናስተምረው? የሁናችን ይመስለናል። ይሄ በእኛ ፖለቲካ ድርጅት የሚመለከት
እና ካነሱት አይቀር አንዱ የፓርቲዎችንም ውይይት የህዝቡንም ተሳትፎ የሚጠይቅ በዚህ ጉዳይ የጥላቻ ንግግሮችና የሐሰት መረጃ ማሰራጨትን ለመከላከል የታሰበ ረቂቅ ህግ ተይዟል። ውይይት ላይ ነው ያለው በፓርላማውና የእናንተ ተሳትፎ ምን ይመስላል እዛ ላይ እና ረቂቁንስ እንዴት ነው ያያችሁት? አይታችሁታል ወይ? ገምግማችሁታል ወይ?
እሱ ሰምተነዋል፣ ቀርበዋል ለፓርላማ። በዚህ የሚቻለውን ያህል በጥንቃቄ እንሳተፋለን። ግን ይሄ ትንሽ መስመር ማበጀቱ በጣም የሚቸግርበት ቦታ አለ። እሱን ግን አስፈላጊ ነው ነገሩ። ከዚህ አልፎ አሁን ከቁጥጥር የወጡ ኢንዲቪጁዋልስ ኢምፓወር የሚያደርግ የሶሻል ሚዲያ ኦንላይንቱ እንዴት ነው ይሄንን በማስተማር ቢሆን በሌላ መንገድ የሚፈጥሯቸውን በጣም ጥላቻና በጣም አላስፈላጊ ቃላት ተጠቅሞ ስሜትን በሚቀሰቅስ መልክ እንደገና ለግጭት መንስኤ የሚሆነው ይሄ እንዴት ነው በቁጥጥር የሚሄደው? በማስተማርም ይሁን በሌላ መልክ በጣም ቻለንጅ ነው ለሁሉም እና በዛ ውስጥ እንሳተፋለን።
መቼም በመጨረሻ ላነሳ የምፈልገው አቶ ዳውድ ያወጣችሁት መግለጫ የዚህ የህዳር 16ቱ ዜብራ ገጽታ ያለው ይመስላል። ምን ለማለት ፈልጌ ነው? በአንድ በኩል ጨለማ ሁኔታን የሚያሳይና በስጋት የታጨቀ ነው። በሌላ በኩል ደግሞ ወደ ውይይት መድረክ እንምጣ የሚል ነው። እንነጋገር የሚል ሀሳብ ደግሞ ሊፈታ ይችላል ይሄ ችግር የሚል መልእክት ያለው ይመስላልና እስቲ በመጨረሻ ላይ ከዚህ ከመግለጫችሁ ሁለት መልክ ያለው መልእክት ጋር ማጠቃለያውን መደምደሚያውን ይስጡኝ። ምንድን ነው የሚታየው? ምንድን ነው የኢትዮጵያ መጪ እጣ ፈንታ? መጨረሻችን ምን ይሆን?
መጨረሻችን ምን ይሆን? ያው ቅድም ሳልኩ በኤፍኤም ሬዲዮም ስሰማው ተደጋግሞ ሰማዋለሁ። እሱ ስጋት ነው የሚገልጸው። ስጋቶቹ እኛም ጠቃቅሰናል። ከኛ ትንሽ ሰፋ አድርገው ከበድ አድርገው የሚጠራቅሱዋሉ። ዋናው እንደዚህ ማየቱና መመልከት መጀመሩ ለችግሩ መፍትሄም መነሳሳት ይሰጣል። ይሄ ነው የታየና ዋናው ጨለማ ነው። መሄጃችንም በጣም እንትን ነው የሚለው ላይ አልደረስንም። ግን እነዚህ ምልክቶች መታየታቸው ራሱ ዝም ብለን የምናልፈው አይደለም። እስኪ እንደዚህ አይነት ወስደን ደግሞ የራሳችን እንትን ካሉት የፖለቲካ ድርጅቶች ጋር ያለንን ግንኙነት ኖርማል እንዲሆን ይህንን ደግሞ እኛን በሚመለከት ነው የወሰድነው። አጠቃላይ ግን በጣም ጨለማ ነው፣ በጣም ተስፋ የሚያስቆርጥ ነው ወደሚለው ደረጃ ላይ አልደረስንም። ምክንያቱም ሁኔታዎች ከቁጥጥር ውጭ የወጡ አይደሉም። ግጭቶች ከዚህ በፊት ኢትዮጵያ ውስጥ ብዙም ነበሩ። ከዚህ የበለጠ በጣም ሰፋ ያሉ ግጭቶችም ነበሩ። በዛ መልክ ሊታይ አይደለም እና ተስፋ የሚያስቆርጥ አይደለም።
አቶ ዳውድ ኢብሳ የአዳ ቢሊሱማ ኦሮሞ ወይም የኦሮሞ ነጻነት ግንባር ሊቀመንበር፣ ለጊዜው ለማብራሪያው እጅግ በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ ሰለሞን፣ በጣም አመሰግናለሁ።
ደህና ነኝ።
ደህና ነኝ።